ይህ የአሜሪካ ድምፅ ነው። በ19 በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ረቡዕ ግንቦት 9 2015 ዓ.ም ዝግጅታችን ጀመረ። በሽብር ወንጀል ተጠርጥረው በእስር ላይ የሚገኙና ጉዳያቸውን በፍርድ ቤት በመከታተል ላይ የሚገኙ 47 የሚደርሱ ግለሰቦች የረሃብ አድማ ላይ እንደሚገኙ ከጠበቆቻቸው አንዱ የሆኑት ጠበቃና ሕግ አማካሪ ሰለሞን ገዛኸኝ እንዲሁም የአንዳንድ ተጠርጣሪ ቤተሰቦች ለአሜሪካ ድምፅ ገልጸዋል።
ስለዚህ ከዛሬ ጀምሮ ለሶስት ቀን የሚቆይ ረሃብ አድማ ጀምረናል ብለው ነው የነገሩኝ።
ስንገባ መጥተው ሁሉ ምግብ የምታመጡልን ሐሙስ ነው፣ ከሐሙስ አንበላም፣ ሰኞ፣ ማክሰኞ፣ ሮብ የረሃብ አድማ ላይ ነን።
የፌዴራሉ ፖሊስ በበኩሉ የረሃብ አድማ እንዳልተደረገና በእስር ላይ ለሚገኙ ተጠርጣሪዎች ምግብ እየገባላቸው እንደሚገኝ ገልጿል። ዝርዝሩ በአብይ ርዕስ ይቀርባል። ሌሎች አበይት ጉዳዮችም በምሽቱ ተካተዋል። እንደምን አምሽታችኋል አድማጮቻችን። ሳስተናግዳችሁ የማመሸው ሀብታሙ ስዩም ነኝ። ብርሃን ኃይሉ ስርጭቱን ከስቱዲዮ ታቀናብርልናለች። በምስልና ድምፅ ቅንብሩ ሲሴ አሸናፊና ግርማ ደገፋም አብረውን ያመሻሉ። ዋና አዘጋጃችን ጽዮን ግርማ ናት። እስከ ምሽቱ አራት ሰዓት ድረስ ነው ዛሬ አብረናችሁ የምንቆየው። እናንተም አብራችሁ እንድትቆዩ አስቀድመን ጋብዛለን። አስቀድመን የዋና ዋና የዓለም ዜናዎችን እናስደምጣችኋለን።
ጤና ይስጥልኝ ክቡራትና ክቡራን፣ እንደምናመሻችሁ። ከምሽቱ ዜና ጋር እንግዳ ወልዴ ነኝ። በሱዳን በሚካሄደው ግጭት ምክንያት ችግር ላይ የወደቁ ሰዎችን ለመርዳት 3 ቢሊዮን ዶላር ያስፈልገኛል ሲል የተባበሩት መንግስታት ድርጅት ዛሬ ረቡዕ ጥሪ አድርጓል። 2.6 ቢሊዮን ዶላር በአገሪቱ የሚገኙ ዜጎችን ለመርዳት ያስፈልጋል ያለው በተመድ የሰብአዊ ጉዳዮች ማስተባበሪያ ቢሮ ኦቻ 25 ሚሊዮን የሚሆኑ ሰዎች ሰብአዊ እርዳታና ጥበቃ ይሻሉ ብሏል። በጀኔቫ የሚገኙት የኦቻ ኃላፊ ራመሽ ራጃሲንጋም እንዳሉት በሱዳን እየተካሄደ ያለው ግጭት ለአገሪቱ ዜጎች እጅግ ከባድ ፈተና ደቅኗል። ኃላፊው ጨምረው እንዳሉት በግጭቱ 676 ሰዎች ሕይወታቸውን ሲያጡ ትክክለኛ ቁጥሩ ከዚህም ከፍ ሊል እንደሚችል ስጋታቸውን ገልጸዋል። ግጭቱን ሸሽተው ወደ ጎረቤት አገራት ለተሰደዱት ሱዳናውያን 400 ሚሊዮን ዶላር እንደሚያስፈልግም ተገልጿል። 220 ሺህ ሰዎች ወደ ጎረቤት አገራት እንደሸሹ ሲታወቅ 950 ሺህ የሚሆኑት ደግሞ በአገር ውስጥ ተፈናቅለዋል። በማዕከላዊ ናይጄሪያ በከብት አርቢዎችና በገበሬዎች መካከል በተከሰተ ግጭት 30 የሚሆኑ ሰዎች ሕይወታቸውን እንዳጡ የአካባቢው ባለሥልጣናት ተናግረዋል። አካባቢው በሰሜን የሚኖረው በአብዛኛው የእስልምና እምነት ተከታይ የሆነው ማኅበረሰብና በደቡብ ያሉት የክርስትና እምነት ተከታዮች የሚገናኙበት ቦታ ነው ተብሏል። ለዓመታት በሃይማኖትና በጎሳ ምክንያት ሁከት የማይለየው ስፍራ ነው ተብሏል። ከትናንት በስቲያ በተከሰተው ግጭት ከብት በማገድ ላይ የነበሩት የእስልምና እምነት ተከታዮች በአብዛኛው ክርስቲያን ከሆኑት ገበሬዎች ጋር ባደረጉት የተኩስ ልውውጥ 30 የሚሆኑ መገደላቸውን አንድ የአካባቢው ባለሥልጣን ለኤኤፍፒ ዜና ወኪል ተናግረዋል። በሰሜን ምዕራብና በማዕከላዊ ናይጄሪያ በተለምዶ የነበረው የበቀል ግድያ ወደ ተስፋፋ ሁከት ተቀይሮ የታጠቁ ወረበሎች ለዘረፋና ሰዎችን ለማገት ሲሉ መንደሮችን በማጥቃት ላይ ናቸው ሲል ኤኤፍፒ ዘግቧል። ይህ በእንዲህ እንዳለ በደቡብ ምስራቅ ናይጄሪያ አናምብራ በተባለው ግዛት ታጣቂዎች በአንድ የአሜሪካውያን አጀብ ላይ ባደረሱት ጥቃት ሁለት ፖሊሶችና ሁለት የኤምባሲ ሠራተኞች ተገድለዋል ሲሉ የአሜሪካ ባለሥልጣናትና የናይጄሪያ ፖሊስ አስታውቀዋል። በአጀቡ ውስጥ አሜሪካውያን አልነበሩም ሲል የፖሊስ ቃል አቀባይ አስታውቋል። በግዛቱ ያሉ ተገንጣዮች በፖሊስና በመንግሥት ተቋማት ላይ የሚያደርሱትን ጥቃት ጨምረዋል ተብሏል። ትናንት ተፈጽሟል በተባለው ጥቃት ታጣቂዎች ሁለት ፖሊሶችና ሁለት የኤምባሲ ሠራተኞችን ከገደሉ በኋላ መኪኖቻቸውን አቃጥለዋል። ሁለት ፖሊሶችንና ሹፌራቸውንም አግተዋል ተብሏል። በዋሽንግተን ዲሲ የአሜሪካ ብሔራዊ የጸጥታ ምክር ቤት ቃል አቀባይ ጃን ኪርቢ ጥቃት መፈጸሙን አረጋግጠዋል። አንድ የአሜሪካ አጀብ ጥቃት ደርሶበታል፣ ነገር ግን በውስጡ አንድም አሜሪካዊ አልነበረም ሲሉ ጃን ኪርቢ ለዜና ሰዎች ተናግረዋል። የአሜሪካው የውጭ ጉዳይ ሚኒስቴርም ጥቃቱን አረጋግጧል። በናይጄሪያ የሚገኘው የአሜሪካ ልዑክ ከናይጄሪያ የጸጥታ ኃይሎች ጋር በመሆን ጉዳዩን እየመረመረ ነው ሲሉ የውጭ ጉዳይ ሚኒስቴሩ ቃል አቀባይ ተናግረዋል። በደቡብ ምስራቅ ናይጄሪያ ለሚደርሱ ጥቃቶች ባለሥልጣናት የቢያፍራ ሕዝቦች ንቅናቄ የተባለውን አማጺ ቡድን ተጠያቂ ያደርጋሉ። ቡድኑ በበኩሉ በአካባቢው ላለው ሁከት ተጠያቂ እንዳልሆነ በተደጋጋሚ አስታውቋል። አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ሬዲዮ ጣቢያ ነው። በማላዊ 37 መንገደኞችን አሳፍራ ትጓዝ የነበረች አንዲት ታንኳ በጉማሬ በመገልበጧ ምክንያት አንድ ሕፃን ሲሞት 23 ሰዎች የደረሱበት አልታወቀም ተብሏል። አሶሲየትድ ፕሬስ የላከውን ዘገባ ደረጀ ደስታ ያቀርበዋል።
አንድ ጉማሬ በደቡባዊ ማላዊ በሚገኝ አንድ ወንዝ ላይ የነበረ ታንኳ ገጭቶ በመድፈቁ የአንድ ዓመት ሕፃን ልጅ ሲሞት የገቡበት ያልታወቁት 23 ሰዎች ደግሞ ሳይሞቱ እንዳልቀሩ ባለሥልጣናት ትናንት ማክሰኞ አስታውቀዋል። ከእንጨት የተሰራው ረጅሙ ታንኳ በጉማሬው ከመገጨቱ በፊት ባለፈው ሰኞ በማሳንጂ አውራጃ በሚገኘው ሽሬ ወንዝ ላይ 37 ሰዎችን አሳፍሮ ወደ አጎራባች ሞዛምቢክ ሲጓዝ እንደነበር ተመልክቷል። የማላዊ ፖሊስ በአካባቢው ይሰሩ ከነበሩና ለነፍስ አድኑ ስራ ጀልባዎችን ከለገሱ የዓለም ምግብ ፕሮግራም ሰራተኞች ጋር በመተባበር 13 ሰዎችን ማዳኑን የንሳንጄ አውራጃ ፖሊስ ኮሚሽነር ዶሚኒክ ሙዋንዴራ ተናግረዋል። የነፍስ አድን ፍለጋው ከ24 ሰዓት በኋላ ያለፈ በመሆኑ የተቀሩት ሰዎች ሳይሞቱ አይቀሩም የሚል ስጋት ማሳደሩን የፖሊስ ቃል አቀባይ አግነስ ዛላኮማ ገልጸዋል። የማላዊ ፕሬዝደንት ላዛሩስ ቸክዌራ የውሃና ንጽህና አጠባበቅ ሚኒስትራቸውን ወደ ስፍራው ልከዋል። በአካባቢው የሚገኙ ጉማሬዎች ብዙ ጊዜ ችግር የሚፈጥሩ በመሆናቸው የአካባቢው ባለስልጣናት አንዳንዶቹን እንስሳት ወደ ሌላ ቦታ እንዲያዛውሯቸው የሚፈልጉ መሆኑን አስታውቀዋል ሲል አሶሲየትድ ፕሬስ ዘግቧል።
በሂሮሺማ ጃፓን በሚደረገው የቡድን ሰባት ጉባኤ ላይ ለመሳተፍ የአሜሪካው ፕሬዝደንት ጆ ባይደን ዛሬ ረቡዕ ወደዚያው አቅንተዋል። ባይደን ወደ ፓፑዋ ኒውጊኒ እና አውስትራሊያ የሚያደርጉትን ጉዞ ግን የዕዳ ጣሪያና ብድርን በተመለከተ ከአሜሪካ ኮንግረስ ጋር በሚያደርጉት ድርድር ምክንያት ሰርዘዋል። እስከ ግንቦት 24 ድረስ ፕሬዝዳንቱና ኮንግረስ ስምምነት ላይ የማይደርሱ ከሆነ የአሜሪካ መንግሥት በታሪኩ ለመጀመሪያ ጊዜ ብሔራዊ ዕዳውን ሳይከፍል ይቀራል። ይህም በመላው ዓለም የገንዘብ ቀውስ እንዲከተል ያደርጋል ተብሏል። ዕዳችንን በመክፈል በዓለም መድረክ አሜሪካ ያላትን የመሪነት ኃላፊነት እንደምንወጣ እተማመናለሁ። ወደ ዋሽንግተን ተመልሼ ከኮንግረስ ጋር ለመደራደር ስል ወደ ፓፑዋ ኒውጊኒና አውስትራሊያ የማደርገውን ጉዞ ለሌላ ጊዜ አስተላልፍ ያለው ሲሉ ባይደን ወደ ጃፓን ከማምራታቸው በፊት ዋሽንግተን ላይ ተናግረዋል። በአውስትራሊያ፣ ጃፓን፣ አሜሪካ እና ህንድ በመጪው ሳምንት በሲድኒ ሊደረግ የነበረውና የኳድ መሪዎች ጉባኤ በመባል የሚታወቀው ስብሰባ እንደማይካሄድ የአውስትራሊያው ጠቅላይ ሚኒስትር አንቶኒ አልባኒዝ አስታውቀዋል። በአሜሪካው የውስጥ ፖለቲካ በዕዳ ጣሪያው ዙሪያ ስምምነት መደረስ ለአገሪቱ ኢኮኖሚም ሆነ ለዓለም ኢኮኖሚ ወሳኝ በመሆኑ ጉዞውን ለሌላ ጊዜ ማስተላለፋቸው ምክንያታዊ ነው ሲሉ ተደምጠዋል አንቶኒ አልባኔዝ። ባይደን በጃፓን በኢንዱስትሪ ከበለጸጉ አገራት መሪዎች ጋር ስብሰባ ይቀመጣሉ። አገራቱ ከቻይና እየመጣ ያለውን የንግድና የመዋለ ነዋይ እገዳና ማዕቀብ በተመለከተ ይወያያሉ ተብሏል። የቡድን ሰባት አገራት ወደ ቻይና የሚላከውን የውጭ ንግድ እንዲሁም አገራቱ ቻይና ውስጥ የሚያውሉትን መዋለ ነዋይ በመቆጣጠርና በማገድ የቻይናን የቴክኖሎጂ ጉዞ እንዲያዘግም ለማድረግና በዓለም ያላትን የአቅርቦት የበላይነት ለመቀነስ ይጥራሉ ተብሏል። በመጨረሻም አድማጮች፣ እህል ከዩክሬን ወደ ዓለም ገበያ እንዲለቀቅ ድርድር በማካሄድ ላይ ያሉ ወገኖች በነገ ዕለት የሚያበቃውንና በሩሲያ የተሰጠውን የ60 ቀን ፈቃድ ለማስረዘም ተስፋ ሲያደርጉ፣ ሩሲያ በበኩሏ እህልና ማዳበሪያ ከዩክሬን እንዲወጣ ለማመቻቸት የተደረሰው ስምምነት በሚገባ አልተተገበረም ስትል ወቀሳ አቅርባለች። ባለፈው መጋቢት ሩሲያ እህል ከዩክሬን ለዓለም ገበያ እንዲቀርብ የ60 ቀናት ስምምነት ላይ ደርሳ ነበር። ካለፈው ነሐሴ ጀምሮ ከዩክሬን ሲወጣ የነበረው እህል ለዓለም ገበያ ወሳኝ አቅርቦት ነበር ሲል የተባበሩት መንግሥታት ድርጅት ይገልጻል። ስምምነቱን ለማራዘም ንግግር በመደረግ ላይ መሆኑን የተመድ ባለሥልጣናት በዚህ ሳምንት አስታውቀዋል። ይህ በእንዲህ እንዳለ የሩሲያው ፕሬዝደንት ቭላዲሚር ፑቲንና የዩክሬኑ ፕሬዝደንት ቮሎዲሚር ዜሌንስኪ በስድስት የአፍሪካ አገራት መሪዎች ይዋቀራል ከተባለው የሰላም ልዑክ ጋር ለመነጋገር ፈቃደኛ መሆናቸውን እንዳስታወቁ የደቡብ አፍሪካው ፕሬዝደንት ሰሪል ራማፎሳ ትናንት አስታውቀዋል። ባለፈው ሳምንት መጨረሻ ከፑቲንና ዜሌንስኪ ጋር በስልክ መነጋገራቸውንና ከአፍሪካዊው የሰላም ልዑክ ጋር ሞስኮና ኪቭ ውስጥ ለመገናኘት መስማማታቸውን ራማፎሳ አስታውቀዋል። አድማጮች፣ ለምሽቱ ያስኩት ዜና በዚሁ ተጠናቋል። ከቀሪ ዝግጅቶቻችን ጋር አብራችሁን ቆዩ። መልካም ምሽት።
እንግዶ ወልዴን ለዓለም ዜናዎቹ አመሰግናለሁ። በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁን የዛሬ ግንቦት 9/2015 ዓ.ም ዝግጅታችን ነው ከአሜሪካ ድምፅ እየተከታተላችሁ የምትገኙት አድማጮቻችን። ዝግጅቶቻችንን ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችን amharic.voanews.com በፌስቡክ ደግሞ @voaamharic ላይ በቀጥታ ማዳመጥ ትችላላችሁ። የድምፅ አሊያም የጽሑፍ መልእክት ለመተው የምትፈልጉ ብትኖሩ ደግሞ 202-205-9942 ዋትሳፕ መስመራችንን ተጠቀሙ። ወደ ዕለቱ አብይ ርዕሰ ጉዳይ እንሻገር። በሽብር ወንጀል ተጠርጥረው በስር ላይ የሚገኙ ግለሰቦች የሶስት ቀናት የረሃብ አድማ እያደረጉ እንደሚገኙ ተገለጸ። በህቡ ተደራጅቶ መንግስታዊ ስልጣንን በኃይል ከመያዝ የተቀናጀ የሽብር ተግባራት ጋር በተያያዘ የወንጀል ክስ ተመስርቶባቸው ጉዳያቸውን በፍርድ ቤት በመከታተል ላይ የሚገኙ በቁጥር 47 የሚደርሱ ተጠርጣሪዎች በረሃብ አድማ ላይ መሆናቸውን ጠበቆቻቸውና የቤተሰብ አባላት ለአሜሪካ ድምፅ ገልጸዋል። የረሃብ አድማውን ያደረጉበት ዋና ምክንያት ከወቅታዊ ጉዳዮች ጋር በተያያዘ በአማራ ተወላጆች ላይ እየተፈጸመ ነው ያሉትን እስር እንዲቆም ለመጠየቅ እንደሆነም አመላክተዋል። የፌዴራል ፖሊስ በበኩሉ የረሃብ አድማ እንዳልተደረገና ለተጠርጣሪዎች ምግብ እየገባላቸው እንደሚገኝ ገልጿል። ኬኔዲ አባተ ዝርዝሩን ይዟል።
ሙራንና የማህበራዊ ብዙሃን መገናኛ ባለሙያዎችን ጨምሮ በሽብር ወንጀል ተጠርጥረው በእስር ላይ የሚገኙና ጉዳያቸውን በፍርድ ቤት በመከታተል ላይ ያሉ 47 የሚደርሱ ግለሰቦች ካለፈው ሰኞ ግንቦት 7 ቀን 2015 ዓ.ም ጀምሮ በረሃብ አድማ ላይ እንደሚገኙ ከጠበቆቻቸው አንዱ የሆኑት ጠበቃና የህግ አማካሪ ሰለሞን ገዛሃኝ ለአሜሪካ ድምጽ ገልጸዋል።
ተጠርጣሪዎችን አግኝቻ ነገር ያለው በተለይ አራት መዝገብ ላይ ያሉ እነረዳት ፕሮፌሰር ሰውቁጮ እነረዳት ፕሮፌሰር ማዕረጉ በያብ እነ ዶክተር መሰረት፣ ዶክተር አሰፋ አዳነ፣ ዶክተር በቀለ፣ ከጋዜጠኞች ዳዊት በጋሻው፣ ጋዜጠኛ ቴዎሮ አስማው እና ጋዜጠኛ ጎበዝ ሲሳይ፣ ጋዜጠኛ መስከረም አበራ አግኝቻን ነግሬያቸዋለሁ። አዎ ያው የረሃብ አድማ ጀምረናል። እስካሁንም ከቤተሰብ ምግብ አልተቀበልንም። ስለዚህ ከዛሬ ጀምሮ ለሶስት ቀን የሚቆይ ረሃብ አድማ ጀምረናል ብለው ነው የነገሩኝ። እንደውም ሰኞ ዕለት እኔ የተገነዘብኩት የባለፉት ተጠርጣሪዎች 43 ተጠርጣሪዎች የረሃብ አድማ እንዳደረጉ ነበረ እኔ እንትን ያልኩት። ግን ዛሬ በነ መንበር አለሙ ተከታይ የሚባሉ 5 ተጠርጣሪዎች ወክዬ ቀርቤ ነበር እዚህ ጊዜ ቀጠሩ ከፍተኛ ፍርድ ቤት። እነሱም እኛም የረሃብ አድማውን ተቀላቅለናል ብለዋል። ስለዚህ የረሃብ አድማውን እያደረጉ ያሉት ኦልሞስት እንግዲህ 47 ሲደርስ ነው።
ተጠርጣሪዎቹ የረሃብ አድማ ስላደረጉበት ምክንያትም አስረድተዋል።
የረሃብ አድማ ምንድን ነው ታደርጉ ይቻላችሁበት ምክንያት ምንድን ነው የሚል ነበር የጠየቋቸው። እነሱም በወረቀት ይዘው ለሚመለከተው አካል ይተላለፈልን ያሉን ያሉት ትንሽ ኮፒ አድርጌ ይዤ የሆነ የወጣሁት ለረት መስመሮች ናቸው። እሱም አላማው ምንድን ነው የመጀመሪያው አላማ ነው ያሉት እነሱ በሁከት እና ብጥብጥ በሽብር እንዲሁም ደግሞ በወቅታዊ ሁኔታ እየተባለ የአማራ ምሁራንን፣ ወጣቶችን፣ ጋዜጠኞችን እንዲሁም የቀን ሰራተኞችን ማሰር ይቆም ነው የሚል አላማ ያለው ነው ብለው ሰጡኝ ወረቀት ላይ።
የጸጥታና ደህንነት የጋራ ግብረ ኃይል በአማራ ክልል ህገ መንግስታዊ ስርዓቱን በማፍረስ ክልላዊ ስልጣንን በኃይል ለመያዝ በህቡ ተደራጅተው የሚንቀሳቀሱ ጽንፈኛ ኃይሎች ሲል የገለጻቸውን ተጠርጣሪዎች የሚዲያና ፕሮፓጋንዳ ክንፍ ትመራለች ያላት ኢትዮ ንቃት የተሰኘ የዩቲዩብ ብዙሀን መገናኛ አዘጋጅና ፖለቲካዊ ትንታኔዎችን በመስጠት የምትታወቀው መስከረም አበራ በረሃብ አድማ ላይ ከሚገኙት የሽብር ወንጀል ተጠርጣሪዎች መካከል አንዷ ነች። ባለቤቷ ፍጹም ገብረ ሚካኤል ስለ አድማው አስተያየት ሰጥቷል።
ምግብ ያለመመገብ የሚገባ አድማው የተጀመረው ሰኞ ቀን ነው። የተጀመረበትን ምክንያት በገፍ እስር እየተከናወነ ነው ያለ በአዲስ አበባን በየቦታው በአማራ ተወላጆች ላይ የአማራ ምሁራን፣ ጋዜጠኞች፣ ወጣቶች፣ ተማሪዎች በሰፊው እየተደረገ ነው ያለ። ይህንን በመቃወም ነው እንደገናም ደግሞ ህግ ከማስከበር ከምሮ እየተደረገ ያለ ነገር አለ። በዚህም በከፍተኛ ሁኔታ ፋኖችን የማስባደድ አለ፣ ቦታ አለ፣ ግድያ አለ፣ ንብረት ውድመት አለ፣ መፈናቀል አለ። በክልሉ ፖለቲካ ላይ ከፍተኛ ጫና እየመጣ ነው ያለው እና ይህንን በመቃወምና እንደገና ድምፅ ለመሆን ያደርጉ ያሉት እንቅስቃሴ
ዛሬ መስከረምን አግኝተሃታል?
አዎ አግኝቻታል።
እንዲሁ ለመጠየቅ ነው ወይስ ምግብ የማቀበል ነገር አለ?
አይ ለመጠየቅ ነው። ምግብማ በቃ ከሰኞ ጀምሮ አላስገባንም። ምንም አይነት ምግብ አይገባም። ምግብም ውሃ ምናምን አይገባም።
ምናልባት ከሰኞ ጀምሮ ከነበረው የረሃብ አድማ ጋር በተያያዘ በጤናው ላይ ደረሰ ጉዳት አለ? የረዳት ፕሮፌሰር ሲሳይ አውግቸው ቤተሰቦችም ከሰኞ ጀምሮ ምግብ እንዳላደረሱላቸው የቤተሰቡ አባል የሆኑት አቶ ፋሲል አብርሃም ነግረውናል።
ሰኞ ጠዋት ላይ እንደ ተለመደው ምግብ ይዘንላቸው ሄደን የሱ ብቻ ሳይሆን የሌሎችም አብረው የታሰሩት ቤተሰቦች አሉ። እዛ ሁላችንም በጠዋት ነበር የምንገኘው። እዛ ደርሰን የሚገባበት ሰዓት ላይ ተፈትሸን ስንገባ መጥተው ሁሉም ምግብ የምታመጡልን ሐሙስ ነው፣ ከሐሙስ አንበላም፣ ሰኞ፣ ማክሰኞ፣ ሮብ የረሃብ አድማ ላይ ነን፣ ለምንድን ነው የማትበሉት ብለን ስንጠይቃቸው በአዲስ አበባ ከተማ ውስጥም ሆነ በተለያየ ቦታ ላይ የአማራ ወጣቶች ካለምንም አግባብ የታፈሱ ስለሆነ ነው የረሃብ አድማውን የምናደርገው። ያም ደግሞ እዚህ ካለምንም ስራችን ችግርተኛ ተብለን ስለታሰርን ያንን አስመልክቶ ነው አሉን። እሺ ብለን
የፌዴራል ፖሊስ ኮሚሽን የኮሙኒኬሽን ዳይሬክተር አቶ ጄላን አብዲ በበኩላቸው በተጠርጣሪዎቹ የረሃብ አድማ አልተደረገም፣ ምግብም እየቀረበ ነው ብለዋል። ይህንም ከወንጀል ምርመራ ቢሮ ማጣራታቸውን ገልጸዋል።
አጣርቻለሁ። አረ ምግብም እየበሉ ነው ያሉት፣ ይኸው ዛሬ ምግብ ሲገባ ነው ያለው።
በሽብር ወንጀል ተጠርጥረው የክስ ሂደት በመከታተል ላይ የሚገኙ
አሁን እኮ ወንጀል የኛ ወንጀል ምርመራ ጠይቄ እኮ ነው መረጃ ነው ያወጣው። ምንም እንትን የለም ሰው ዛሬም ገብተዋል እና እንደዛ አይነት ነገር የለም ነው ምለው።
ከሰኞ ጀምሮ ነበር አድማ ላይ ናቸው የተባሉት።
እኔ ምግብ መግባቱ ነው የመረጃ ያለ።
ይሁን እንጂ ጠበቃ ሰለሞን ገዛኸኝ በሰጡን አስተያየት ዛሬ ከቀትር በኋላ የተወሰኑ ተጠርጣሪዎችን ወደ ፖሊስ ጣቢያ ሄደው ማነጋገራቸውንና የረሃብ አድማው መቀጠሉን እንዳረጋገጡ ተናግረዋል።
ያወጅስ የረሃብ አድማ የመጨረሻው ቀን ስለሆነ መፍትሄ እንዳናገራቸው በጠየቁ መሰረት ሄጄ ነበረ። ሶስተኛ ፖሊስ ጣቢያ ጋዜጠኛ ቴዎድሮስ፣ ጋዜጠኛ ገነት አስማማው፣ መስከረም አበራል፣ ሲሳይ ሁሉን አንድ አምስት ስድስት ሰባ ስምንት አግኝቻቸው ነበር። የረሃብ አድማውን ያው እንደቀጠል ነው ብለው ነው የነገሩኝ። ከመካከላቸው ዶክተር ወንደሰን በዚህ ምክንያት ጨጓራዬን አሞኝ ሪፈር ተጽፎልኝ ነበር ወደ ፖሊስ ሆስፒታል። ወደ ፖሊስ ሆስፒታል አልወሰዱኝም፣ በረሃብ አድማ ላይ ነው ያለ ነው ያለኝ።
ያም ሆነ ይህ ከሰኞ ጀምሮ በረሃብ አድማ ላይ ይገኛሉ የተባሉት በሽብር ወንጀል ተጠርጥረው የታሰሩ ግለሰቦች ለሶስት ቀናት የሚያደርጉት የረሃብ አድማ በዛሬው ዕለት እንደሚያበቃ ታውቋል። የጸጥታና ደህንነት የጋራ ግብረ ኃይል በህቡዕ አደረጃጀት ውስጥ ሲንቀሳቀሱና የሽብር ተግባር ሲፈጽሙ የተገኙ 47 ተጠርጣሪዎችን በቁጥጥር ስር ማዋሉን የገለጸው ባለፈው ሚያዝያ 22 ቀን 2015 ዓ.ም ባወጣው መግለጫ ነበር። ተጠርጣሪዎቹ የአማራ ክልል ከፍተኛ አመራሮችን የግድያ ኢላማ ማድረግ፣ ህገ መንግስታዊ ስርዓቱን በኃይል በመናድ፣ የክልሉን መንግስታዊ መዋቅር በመቆጣጠር፣ የፌዴራል መንግስትን ለመጣል በሀገር ውስጥና በውጭ ሀገራት ተደራጅተውና ተቀናጅተው በህቡ ሲንቀሳቀሱ ነበር ብሏል። በቁጥጥር ስር ከሚገኙት ተጠርጣሪዎች መካከል የሚበዙት ሁከትና ብጥብጥ በመፍጠር ወንጀል ተጠርጥረው ጉዳያቸውን ለአንድ ወርና ከዚያ በላይ ሲከታተሉ ቆይተው በሽብር ወንጀል አዲስ የክስ መዝገብ የተከፈተባቸው ናቸው። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
ኬኔዲ አባተን በእጅጉ አመሰግናለሁ። የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ በቀጥታ የሚተላለፍላችሁን የአርብ ምሽት ዝግጅታችንን ነው። የሰማችሁት የዕለቱን አበይ ዘገባ ነበረ። የትንታኔው መጽሔት ይቀጥላል። የኮሌራ ወረርሽኝ በኢትዮጵያ አራት ክልሎች መዛመቱን የጤና ሚኒስቴር ሲገልጽ በደቡብ ክልል ልዩ ልዩ ዞኖችና ወረዳዎች ደግሞ 18 ሰዎች ለህልፈት መዳረጋቸውንና 919 ሰዎች በበሽታው መያዛቸውን የክልሉ ጤና ቢሮ አስታውቋል። ወረርሽኙ በበረታባቸው የክልሉ ዞኖች ትናንትናና ዛሬ ክትባት መሰጠት መጀመሩን የህብረተሰብ ጤና ኢንስቲትዩት ዳይሬክተር አቶ ማሙሽ ሁሴን ገልጸዋል። በኢትዮጵያ የኮሌራ ወረርሽኝ በአራት ክልሎች መዛመቱን ያስታወቀው ጤና ሚኒስቴር ወረርሽኙን ለመከላከል ለ1.5 ሚሊዮን ዜጎች ክትባት እንደሚሰጥ ገልጸዋል። የሐዋሳው ዘጋቢያችን ዮናታን ዘብዴዎስ ቀጣዩን ዘገባ ልኮልናል።
በኢትዮጵያ አራት ክልሎች ተዛምቶ ጉዳት እያደረሰ የሚገኘው የኮሌራ ወረርሽኝ በአዲስ መልክ በተከሰተባቸው የደቡብ ክልል አምስት ዞኖችና ሶስት ልዩ ወረዳዎች ሰዎችን ለህልፈተ ሕይወትና ለህመም መዳረጉን የደቡብ ክልል የህብረተሰብ ጤና ኢንስቲትዩት አስታውቋል። የኢንስቲትዩት ዲሬክተር አቶ ማሙሽ ሁሴን እንደተናገሩት በደቡብ ክልል እንደ አዲስ በተስፋፋው የኮሌራ ወረርሽኝ የ18 ሰዎች ህይወት ማለፉና 919 ሰዎች ደግሞ በበሽታ መያዛቸውን አስረድቷል።
በተከላላው ከክልል ጀምሮ እስከ ታችኛው መዋቅር ያለውን አመራር በማቀናጀት የበሽታ ቅኝት አሰሳ ስራን፣ የውሃና የሃይጂን ሳኒቴሽን ስራን፣ የሕክምና ማዕከላትን የማቋቋም የህብረተሰብ ግንዛቤ ስራዎች እየተሰሩ በመሆኑ ከዚህ ቀደም ከተከሰተው አንጻር በጥሩ ተግባሩን ለመምራት የተቻለ መሆኑን ለማንሳት ወዳሉ።
በክልሉ ለተከታታይ 5 ቀናት ይሰጣል የተባለውን የኮሮና ክትባት ዘመቻ ትናንት ማክሰኞ ግንቦት 8 ቀን 2015 ዓ.ም በደቡብ ኦሞ ዞን ያስጀመሩት የጤና ሚኒስትር ዴኤታ ዶክተር ደረጀ ዱጉማ ወረርሽኙ በአገር አቀፍ ደረጃ በአራት ክልሎች መከሰቱን አረጋግጧል። እድሜያቸው ከአንድ ዓመት በላይ ለሆኑ 1.5 ሚሊዮን ዜጎች የኮሮና ክትባት እንደሚሰጥ ሚኒስትር ዴኤታው ማስታወቃቸውን የክልሉ የመንግሥት ቴሌቪዥን ጣቢያ ዘግቧል። የክትባት ዘመቻው በደቡብ ኦሞ ዞን በበና ጸማይ ወረዳ ተጀመረ ሲሆን ወረርሽኙን በባሰባቸው በጋሞ ዞን በዛሬው ዕለት መሰጠት መጀመሩን የጤናና ጤና ነክ ድንገተኛ አደጋዎች ቅኝት ዳይሬክተር አቶ ታረቀኝ መርድ ገልጿል።
ክትባቱ በአንድ ወረዳ ነው የሚሰጠው። ኬዙ በጣም አግሬሲቭ ሲሪየስ ኬዝ የተመዘገበበት ጋዳ ማርታ ነው። ወደ 54,000 እና ከዛ በላይ ያለውን ሰዎች ነው የሚሰጠው። ስለዚህ እድሜያቸው ከአንድ ዓመት በላይ የሆኑ ሁሉም የማህበረሰብ ክፍል ክትባቱን ይወስዳል ተብሎ ነው የሚታሰበው።
በጋሞ ዞን እስከ ትላንትና ሁለት ድረስ ከ400 በላይ የህመምተኞች ቁጥር መመዝገቡን የጠቀሱት ዲሬክተሩም ወደ ጤና ተቋም ከመድረሳቸው በፊት 5 ሰዎች ህይወታቸው ማለፉና በአጠቃላይ 8 ሰዎች መሞታቸውን አስታውቀዋል። በሌላ በኩል ባለፈው ሳምንት በቡርጅና በአማሮ ልዩ ወረዳዎች በተዛመተው በዚሁ የኮሌራ ወረርሽኝ 7 ሰዎች ለህልፈተ ህይወት መዳረጋቸውን መዘገባችን የሚታወስ ሲሆን ለወረርሽኙ ጉዳት መባባስ በልዩ ወረዳዎቹ ወሳኝ መሠረተ ልማቶች ባለመዘርጋታቸው እንደሆነ የአማሮ ልዩ ወረዳ የጤና ጥበቃ ጽህፈት ቤት የበሽታ መከላከልና የጤና ማጎልበት ዋና የስራ ሂደት የማህበረሰብ ተግባቦትና የጤና ኤክስቴንሽን አስተባባሪ አቶ አክልሉ ካሌብ አመላክቷል።
ቧንቧ ወር መብራት ቀርቶ አሁን ትንሽ ሰው በሞቴርም ተሰቃይቶ እንትኑን ልልክል ይችላሉ። እንዴት የሳርማለን ወንዝ ሞቴር እንዳሻገሩና ወደዛ እንደደረሱ በጣም አስቸጋሪ ነው። እንደዛ አይነት ነገር አይታሰብም። እዛ አካባቢ ያው አሁን በተቻለ መጠን የዚህ የበሽታ መከላከል ስራ ይሄ ህብረተሰብን የማስተማር መጸዳጃ ቤቶችን በአግባቡ ቆፍረው እንዲጠቀሙ የማድረግ ስራ፣ እጃቸውን በሳሙናና በውሃ እንዲታጠቡ የማድረጉን ስራ፣ ግንዛቤ ማስጨበጡን ስራ ነው። ኦልሬዲ እዛ ያሉት ባለሙያዎች ቡድንም እየሰሩ ያሉትን ኬዞች ደግሞ እዛው የማከም ስርጭቱን ለመቆጣጠር ትንሽ እሱ ነው አዳጋች የሆነው።
በጋሞ ዞን ጤና መምሪያ የጤናና ጤና ነክ ድንገተኛ አደጋዎች ቅኝት ዳይሬክተሮች ዲሬክተር አቶ ታረቀኝ መሪድም የአቶ አክልሉን አስተያየት ያጠናክራሉ።
በዘላቂነትማ ልማት ያስፈልጋል። በተለይ እንደ አይነት በሽታዎች ያው እዛ ጋር የሆነ መሰረታዊ የልማት ችግር መኖሩን ነው የሚያሳየው። ለምሳሌ የንጹህ ውሃ ተደራሽነት በጣም ውስን መሆኑን ነው የሚያሳየው። ሰው የሚጠጣው ኩሬና ፈንተን ወንዝ ነው፣ ወራጅ ነው የሚጠጣው። እነኚህ ነገሮች በዘላቂነት መገንባት ካልቻል እንደገና ከአንድ ከሁለት ዓመት በኋላ ማንም አይከለክለውም እና በዘላቂነት ንጹህ ውሃ አክሰስ የማድረግ ነገር ይጠበቅብናል። ከዛ ባለፈ ደግሞ ሰው ከዚህ ከመጸዳጃ ቤት ጋር ተጠቃሚነት ጋር መስራት ያስፈልጋል። በተለይ ህብረተሰቡ የመጸዳጃ ቤትን ጥቅም አውቆ መጠቀም እንዳለበት አንድ ትልቁ እሹ ነው።
የኮሮና ወረርሽኙ በአዲስ መልክ የተከሰተባቸው የደቡብ ክልል አካባቢዎች የጋሞም፣ የጎፋ፣ የደቡብ ኦሞም፣ የኮንሶና የግድኦ ዞኖች እንዲሁም ያለ የቡርጅና የአማሮ ልዩ ወረዳዎች ናቸው። ለአሜሪካ ድምፅ ራዲዮ ዮናታን ዘብዴዎስ ሐዋሳም።
ዮናታንን አመሰግናለሁ። ከአሜሪካ ድምፅ የረቡዕ ምሽት ስርጭታችን ይቀጥላል። ቀጣዩ ዘገባ ደግሞ ወደ ትግራይ ክልል ይወስደናል። ህዝባዊ ወያነ ሓርነት ትግራይ ህወሓት የኢትዮጵያ ብሔራዊ ምርጫ ቦርድ ስለ ፓርቲው የህጋዊ ሰውነት ስረዛ ያስተላለፈውን ውሳኔ እንደማይቀበልና ይነሳልኝ ሲል ያቀረበውን ጥያቄ ቦርዱ ውድቅ ማድረጉንም ተቃውሟል። የትግራይ ክልል ጊዜያዊ አስተዳደር በበኩሉ ውሳኔው በህግም በፖለቲካም ተቀባይነት የለውም ብሏል። ሙልጌታ ጽባ ዝርዝሩን ይዘዋል።
ህዝባዊ ወያነ ሓርነት ትግራይ ህወሓት የኢትዮጵያ ብሔራዊ ምርጫ ቦርድ ስለ ፓርቲው የህጋዊ ሰውነት ስረዛ ያስተላለፈውን ውሳኔ ይነሳልኝ ሲል ያቀረበው ጥያቄ ቦርዱ ውድቅ ማድረጉን ተቃውሟል። ህወሓት በመግለጫው የቦርዱ ውሳኔ የፕሪቶሪያን የሰላም ስምምነትና ህግን መሰረት ያላደረገ ነው በማለት እንደማይቀበለው አስታውቋል። የፕሪቶሪያው ስምምነት ማዕከሉ ሰላም፣ ሰብአዊ መብት፣ ዴሞክራሲ፣ ተጠያቂነትና ወደ ህገ መንግስታዊ ስርዓት መመለስ ነው ያለው ህወሓት፣ ይህ ስምምነት በመተግበር ረገድ የኢትዮጵያ መንግስትና ህወሓት በተናጠልና በጋራ ግዴታቸውን እየፈጸሙ እንደሚገኙ ገልጿል። ሆኖም የኢትዮጵያ ብሔራዊ ምርጫ ቦርድ የህወሓት የህጋዊ ሰውነት ስረዛ እንዲነሳ የቀረበለትን ጥያቄ ውድቅ ያደረገው ከሰላም ስምምነቱ ውጪ በሆነ አካሄድ እንደሆነ ህወሓት ተችቷል። የቦርዱ ውሳኔ የሰላም ስምምነቱን የማይቀበል እየተጠናከረ የመጣውን የስምምነቱን ትግበራ ባለቤት አልባ የሚያደርግ እንዲሁም ከጦርነት ወደ ሰላማዊ ትግል የሚመለሱ የፖለቲካ ኃይሎችን ከማበረታታት ይልቅ የሚያፈርስና ዘላቂ ሰላም የማያመጣ ነው በማለት ተቃውሞውን አስረድቷል። በቀጣይም ከሚመለከታቸው አካላት ጋር እንደሚወያይበት ያመለከተው ፓርቲው ቦርዱ ውሳኔውን ዳግም እንዲያጤነው ጠይቋል። በጉዳዩ የኢትዮጵያ መንግስትና የአፍሪካ ህብረት እገዛ እንዲያደርጉለት ህወሓት በመግለጫው ጥሪ አቅርቧል። በሌላ በኩል የትግራይ ክልል ጊዜያዊ አስተዳደር የኢትዮጵያ ብሔራዊ ምርጫ ቦርድ በህወሓት የህጋዊ ሰውነት ስረዛ ጉዳይ ያሳለፈውን ውሳኔ በመቃወም መግለጫ አውጥቷል። የኢትዮጵያ ብሔራዊ ምርጫ ቦርድ በኢትዮጵያ እየታየ ያለውን የሰላም ተስፋ ከመደገፍ ይልቅ የሰላም ስምምነቱ ዋናው ባለቤት የሆነው ህወሓት ህልውና እንዳይኖረው ለማድረግ ያስተላለፈው ውሳኔ እንደሆነ ጠቅሶ ውሳኔው በህግም በፖለቲካም ተቀባይነት የለውም ብሏል። የጊዜያዊ አስተዳደሩ መግለጫ የቦርዱ ውሳኔ ህወሓትን ወክለው በትግራይ አካታች ጊዜያዊ አስተዳደር ውስጥ ለሚሳተፉ ከፍተኛ የፓርቲው አመራሮች እውቅና በመንፈግ የጊዜያዊ አስተዳደሩን ጠቅላላ ህልውና አደጋ ላይ የሚጥል እንዲሁም የሰላም ስምምነቱን የሚፈታተን ነው በማለት ተቃውሞታል። የኢትዮጵያ ብሔራዊ ምርጫ ቦርድ የተጀመረውን ተስፋ ሰጪ የሰላም መንገድ ለመደገፍ ህግን በአዎንታዊ የትርጉም ስርዓት ከመረዳት ይልቅ ቴክኒካዊ በሆነ አረዳድ ሰላማዊ ፖለቲካዊ መግባባትን ማደናቀፍ አይኖሩበትም ሲል ቦርዱ ውሳኔውን መርምሮ እንዲያስተካክል ጊዜያዊ አስተዳደሩ ጠይቋል። ከህወሓትና ከክልሉ ጊዜያዊ አስተዳደር ምላሽ በኋላ የአሜሪካ ድምፅ በጉዳዩ ላይ አስተያየት የጠየቀው የኢትዮጵያ ብሔራዊ ምርጫ ቦርድ የኮሚኒኬሽን ጽህፈት ቤት ፓርቲው ለቦርዱ ያስገባው ቅሬታም ሆነ ሌላ ደብዳቤ የለም ብለዋል። የሰሜን ኢትዮጵያው ጦርነት ጥቅምት 4 2015 ዓ.ም ከተጀመረ ከሁለት ወር ተኩል በኋላ ህወሓት ኃይልን መሰረት ያደረገ የአመጻ ተግባር ላይ መሳተፉን ማረጋገጡን ጠቅሶ የፓርቲው ህጋዊ ሰውነት እንዲሰረዝ ጥር 10 2013 ዓ.ም የኢትዮጵያ ብሔራዊ ምርጫ ቦርድ ባስተላለፈው ውሳኔ የፓርቲው ኃላፊዎች በፓርቲው ስም እንዳይንቀሳቀሱ፣ የፓርቲው ንብረት ህወሓት እዳ ካለበት እንዲከፍልና የቀረው ንብረት ለስነ ዜጋና ለመራጮች ትምህርት እንዲውል ወስኖ ነበር። ህወሓት ሚያዝያ 28 ቀን 2015 ዓ.ም ለቦርዱ በጻፈው ደብዳቤ ትግራይ ክልል የነበረው ጦርነት በሰላማዊና ህገ መንግስታዊ መንገድ እንዲፈታ ፓርቲው ከፌዴራሉ መንግስት ጋር ስምምነት ላይ መድረሱን ጠቅሶ የቦርዱ የቀደመው ውሳኔ እንዲነሳለት መጠየቁን ቦርዱ ባለፈው ሳምንት ባወጣው መግለጫ አስታውቋል። ቦርዱን ይህንን ጥያቄ መሰረት አድርጎ ግንቦት 4 2015 ዓ.ም ባካሄደው ስብሰባ የፓርቲው ጥያቄ መመርመሩንና የቀደመው ውሳኔውን አዋጅ መሰረት አድርጎ የተወሰነ መሆኑን ገልጾ ምንም እንኳን በደብዳቤው ላይ እንደተገለጸው ለቦርዱ ውሳኔ መሰረት የሆነው ኃይል መሰረት ያደረገ የአመጻ ተግባር አሁኑ ባይኖርም እንደገና ህጋዊ ሰውነቱን ለፓርቲው ለመመለስ የሚያስችሉ ድንጋጌዎች በአዋጅ 1162 እዝባር 2011 ላይ ተደንግጎ አይገኙም ብሏል። በመቀለ ዩኒቨርሲቲ የህግ መምህር አቶ ገብረ መስቀል ኃይሉ የምርጫ ቦርዱ ውሳኔ አሳማኝ ሆኖ እንዳላገኙት ተናግረዋል።
ህግ ትርጉም ይሰጣል እንጂ እንደዚህ የተወሰኑ አጀንዳዎችን እየለየ አያስቀምጥም። ስለዚህ የአገሪቱን ነባራዊ ሁኔታ ግምት ውስጥ በማስገባት ትርጉም መስጠት ይገባል። በህግ አልተደነገገምና ይህን አይነት ውሳኔ ነው የምሰጠው ማለት አይገባም። ህግ በሂደት ሊያጋጥሙ የሚችሉ ሁሉንም አጀንዳዎች ሊይዝ አይችልም። እንደዚህ ያሉ ጉዳዮች ሲያጋጥሙ የህጉን ዓላማ በሚያሳካ መልኩ ነው የሚተረጎመው።
ምርጫ ቦርድ ውሳኔው የሰጠው የፓርቲውን ህጋዊ ሰውነት የማስመለስ ጉዳይ በህግ የተደገፈ ሆኖ ስላላገኘው መሆኑ አስታውቋል። ፓርቲው ህጋዊ ሰውነት ይዞ መንቀሳቀስ የሚችለው በአዋጁ መሰረት በድጋሚ የምዝገባ ጥያቄ ሲያቀርብና ቦርዱ ህጉ መሰረት አድርጎ ሲፈቅድ መሆኑ ገልጿል። እንዲሁም የፓርቲው አመራሮችና የንብረት ጉዳይን በተመለከተ የስረዛ ውጤት በመሆኑ እንደ አዲስ ሊጠየቁ የሚችሉ ሆነው እንዳልተገኙ ቦርዱ አስታውቋል። ቦርዱ ባሳለፈው ሌላ ውሳኔ በትግራይ ክልል የሚንቀሳቀሱ ሳልሳይ ወያነና ባይቶና የተባሉ ፓርቲዎች የመስራች ጉባኤያቸውን እንዲያካሂዱ መወሰኑን አስታውቋል። በትግራይ ፖሊሲ ጥናት ኢንስቲትዩት ተመራማሪ ዶክተር ሙዑዝ ግደይ የኢትዮጵያ ብሔራዊ ምርጫ ቦርድ ያስተላለፈው ውሳኔ የትግራይ ክልልን ፖለቲካ በእጅጉ ይጎዳል የሚል እምነት አላቸው።
ከም ሀደ ታሪካዊ ውድብ ተመልሶ በትስም በትምልክት
ፓርቲው ተመልሶ በነበረው ስምና ቁመና እንዲሁም መሪዎቹ ደግሞ በፓርቲው ስም ሊንቀሳቀሱና ሊሰሩ አይችሉም ሲባል ህልውናው እንዲጠፋ ተወሰነ ማለት ነው። ሁለተኛ ደግሞ የፕሪቶሪያውን የሰላም ስምምነት የፈረመ አካል እንዲጠፋ ከተወሰነ የተፈረመው ውል የለም ማለት ነው።
የህግ መምህሩ አቶ ገብረ መስቀል ኃይሉ ምርጫ ቦርድ ለዲሞክራሲ ምቹ ሁኔታ በሚፈጥር መልኩ ውሳኔ መስጠት ይገባው ነበር ብለዋል።
ህጉ በአመጻ ተግባር የተሰማራ ፓርቲ እንዲታገድና ንብረቱ እንደሚወረስ ይደነግጋል። ከህግ ውስጥ ይህን አንቀጽ ነው የተጠቀሙት። በእርግጥ በእንደዚህ አይነት ተግባር ተሳትፎ የነበረው ፓርቲ ጉዳዩን በህግ እንዲፈታ ከተደረገ ፓርቲው ህጋዊ ሰውነቱ ስለሚመለስበት ሁኔታ በህጉ ላይ የተቀመጠ ነገር የለም። ነገር ግን ዴሞክራሲያዊነትን በሚያሳይ ሁኔታ መተርጎም አለበት ብዬ ነው የማስበው። በአመጻ ተግባር ተሳትፎ ነበር የተባለው አካል በአገሪቱ ከፍተኛ ስልጣን ባለው የህዝብ ተወካዮች ምክር ቤት ከሽብርተኝነት ተነስቷል። በድርድርና ውይይትም ችግሩ ተፈቷል። ስለዚህ ይህንን በሚያበረታታ ሁኔታ ነው መተርጎም የሚገባው። ይህን ሂደት የሚያደናቅፍ ትርጓሜ ችግር ያለበት መስሎ ነው የሚታየኝ።
በኢትዮጵያ ህዝብ ተወካዮች ምክር ቤት ሽብርተኛ ተብሎ ተፈርጆ የነበረው ህወሓት ከፕሪቶሪያው የሰላም ስምምነት በኋላ በፓርላማው ውሳኔ ከሽብርተኝነት ዝርዝር ባለፈው መጋቢት ወር ተነስቷል። ለአሜሪካ ድምጽ ሙልጌታ ጽብሃም መቀለም።
ሙልጌታ ጽባን እናመሰግናለን። እያዳመጣችሁ ያላችሁት በ19 በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁን የረቡዕ ምሽት ዝግጅታችንን ነው። ዋሽንግተን ዲሲ ላይ አሁን ከቀኑ 8 ሰዓት ተኩል ሆኗል። ኢትዮጵያ ደግሞ ከምሽቱ 3 ሰዓት ከ32 ደቂቃ። የሁለተኛው አጋማሽ የመጀመሪያ ዝግጅታችንን በመቀጠል አስተዋውቃችኋለሁ። ኢትዮጵያውያን በአሜሪካ የዩናይትድ ስቴትስ የአፍሪካ ቀንድ ልዩ መልእክተኛ አምባሳደር ማይክ ሃመር ከትናንት በስቲያ በዩናይትድ ስቴትስ ካሊፎርኒያ ግዛት በሎስ አንጀለስ ከተማ ውስጥ ከሚኖሩ የአማራ ማህበረሰብ ተወላጅ ትውልደ ኢትዮጵያውያን አሜሪካውያን ጋር ተገናኝተዋል። በኢትዮጵያ ወቅታዊ ፖለቲካዊ ጉዳዮችና በተለይም በአማራ ማህበረሰብ ላይ ይፈጸማሉ በተባሉ ጥቃቶች ዙሪያም ተወያይተዋል። ዳንኤል አርጋው ከሎስ አንጀለስ ያጠናቀረውን ስመኝሽ የቆየ እንደሚከተለው ታቀርበዋለች።
ሰኞ ግንቦት 7 ቀን 2015 ዓ.ም ሎስ አንጀለስ ውስጥ የአማራ ማህበረሰብ ተወላጅ ትውልደ ኢትዮጵያውያን አሜሪካውያን ጋር ተገናኝተው የተወያዩት አምባሳደር ማይክ ሃመር በደቡብ አፍሪካ የተፈረመው የሰላም ስምምነት ይዘትና አፈጻጸም በአማራ ክልልና ከአማራ ክልል ውጪ በሚኖሩ የአማራ ማህበረሰብ አባላት ላይ የሚደርሱ ጥቃቶችንና ሌሎች የአሜሪካን ፖሊሲ የሚመለከቱ ጥያቄዎች የቀረቡላቸው ሲሆን በኢትዮጵያ ልዩ ልዩ ማህበረሰቦች ያሉባቸውን ችግሮች እንደሚረዱና አሜሪካ በኢትዮጵያ ውስጥ የሚፈጸምን ማንኛውንም የሰብአዊ መብቶች ጥሰቶች ተቃውማ እንደምትናገር አመልክተዋል።
If you are embassy in Addis and myself when I've had opportunities
አዲስ አበባ በሚገኘው ኤምባሲያችንም ሆነ እኔም አጋጣሚውን ባገኘሁበት ጊዜ ከአማራ የፖለቲካ አመራሮች ጋር ተገናኝተን ተወያይተናል። ልክ የኦሮሞ፣ የትግራይና ሌሎች ማህበረሰቦችን እንደምንሰማው የአማራ ማህበረሰብ ያለበትን ስጋትም እናውቃለን። እውነት ነው፣ ይሄ ወቅት ለኢትዮጵያውያን ፈታኝ ነው፣ ይገባኛል። ሆኖም አንድ ፖሊሲ አለን። ሉዓላዊት የሆነች ኢትዮጵያን የግዛት አንድነቷን በጠበቀ መልኩ የመደገፍና እነዚህን ግጭቶች እንደምን በሰላማዊ መንገድ መፍታት እንደሚቻል የመስራት ፖሊሲ አለን።
አምባሳደር ሃመር አክለውም በኢትዮጵያ የሚታዩ ወቅታዊ ችግሮች እንዲፈቱ በአሜሪካ የሚኖረው ትውልደ ኢትዮጵያዊ ማህበረሰብ ትልቅ ሚና እንዳለው ያስገነዘቡ ሲሆን ዩናይትድ ስቴትስ በኢትዮጵያ ሰላም እንዲሰፍን የሚያስችሉ መፍትሄዎችን ለመደገፍ ዝግጁ እንደሆነችም ጠቁመዋል።
ፒስፉል ሬዞሉሽን ቱ ሰም ኦፍ ዚስ ቬሪ ዲፊኩልት ኢሹስ
በጣም አስቸጋሪ ለሆኑ ጉዳዮች ሰላማዊ መፍትሄ ለማግኘት እየሞከርን ነው። የአፍሪካ ህብረት ኢትዮጵያና የኢትዮጵያ ህዝቦች አገሪቱ ወደፊት እንድትራመድ አስፈላጊ መፍትሄዎችን ለማምጣትና ግጭትን ለማቆም የተደረሰውን ስምምነት ተግባራዊ ለማድረግ እየሞከሩ ባሉበት ወቅት ዩናይትድ ስቴትስ ድጋፏን ለመቀጠል ተዘጋጅታለች።
በውይይቱ ላይ የተሳተፉ የአማራ ማህበረሰብ አባላት በአማራ ተወላጆች ላይ ተፈጽመዋል ያሏቸውን የጋዜጠኞች፣ የመብት አቀንቃኞችና የፖለቲከኞች እስራት፣ የኢንተርኔት መታገድና በታጠቁ አካላት የሚደርሱባቸውን ጥቃቶች አንስተው ጥያቄ አቀርበዋል። ከተወያዮቹ መካከል አንዱ የሆኑት ዶክተር ጌታቸው አበበ ስለነበረው ውይይት የተሰማቸውን እንዲህ ይገልጻሉ።
ከፕሪቶሪያ ስምምነት ጀምሮ ከዛም አስቀድሞ ያለውን የፖለቲካ ሁኔታ እና ከዛም በኋላ ያሉትን በአማራ ጉዳይ፣ በኢትዮጵያ ጉዳይ፣ በጦርነቱም ከጦርነቱ በኋላ በመጣውም ስምምነት ነው ውይይቱ የተደረገው። እስካሁን ድረስ በአማራው ከፕሮሰስ ወይም ደግሞ ከዚህ ስምምነት የተገለለ መሆኑን እና አማራ በዚህ ስምምነት ውስጥ እንድታቀፍ የአማራ በየቦታው የተነሳበት ጦርነት እና ግድያ እንዲቆም እና ያ ሁሉ ሪኮግኒሽን ወይም ደግሞ በስቴት ዲፓርትመንት እንድታይ እንደገና እና ሰላም እንዲጸና ለማድረግ ይህ ሁሉ መመለስ እንዳለበት አስረግጠን ነግረናቸዋል። እሳቸውም በጣም በሚያስደስትና በሚያስደንቅ ሁኔታ ያለውን ነገር አስረድተዋል እና ብዙ የመግባባት አይነቶች ደርሰናል ማለት ነው።
ውይይቱን ያሰናዳው የሎስ አንጀለስ አማራ ማህበረሰብ ፕሬዚዳንት ወይዘሮ ቤተልሔም ሙሉጌታ አየለ በበኩላቸው ኢትዮጵያ ውስጥ ሰላም እንዲሰፍን በአማራ ህብረተሰብ ላይ ይደርሳል ያሉት ጥቃት መቆም እንዳለበት ገልጸው ለአምባሳደር ሀመር ያስተላለፉት መልእክት መደመጡ ተስፋ እንደሰጣቸው አመልክተዋል።
ዋናው ኮንሰርናችን አማራ ሪፕሬዘንት አይደረግም፣ በፖለቲካው ላይ አይደረግም፣ በስምምነት ላይ አይደረግም፣ ከኢኮኖሚ ኤክስክሉድ ተደርጓል። ያንን ጥያቄ ነው ብዙ የጠየቅ ነው እና ሰው ሲጠይቅ በጣም ኢሞሽናላል። እኔ ከጎኑ ተቀምጬ ስለነበረ I see the emotions ይል ነበር እና he felt it እውነተኛ እንደሆነ የአማራው ጉዳይ በጣም እንደዚህ ዲፕሊ ሰው አጥንቱ ውስጥ ገብቶ የሚያንገበግበው እንደሆነ በጣም ተረድቶታል። ያ በጣም አስደስቶናል፣ እሱም ተሰምቶታል። በጣም ኮንቨርሴሽኑ የሚቀጥል ነው። ሌላው እንግዲህ ሰላም ይምጣ ሰላም ሰላም ይምጣ ነው የሚለው። እኔ ፐርሰናሊ የጠየቁት ጥያቄ ሰላም ይምጣ ብለህ የምትሉ ከሆነ አሁን ሲቪል ዋር እየተነሳ ነው ኢትዮጵያ ውስጥ እና ያንን በአማራ ሪጅን ላይ የአብይ መንግስት ወታደሮች ልኮ ሰውን ከሰው ጋር እየተጋጨ ነው ያለው፣ ጦርነት ከፍቷል እና እንዴት ነው ይሄ ሰላም ያመጣል ብላችሁ የምትጠብቁት ሲል እሱን የምናየው ነገር ነው ያለው። እንግዲህ ሆፕፉሊ የሚያየው ነገር ይሆናል ማለት ነው።
በኢትዮጵያ ውስጥ የሚኖሩ ሁሉም ሰዎች በአንድነትና በዲሞክራሲ መንገድ እንዲኖሩ ነው የምንፈልገው ያሉት ሌላው የውይይቱ ተሳታፊ አቶ አሰፋ ድረስ በበኩላቸው አምባሳደር ሀመር በውይይቱ የተነሱ ሀሳቦችን በተግባር ላይ እንደሚያውሏቸው ያላቸውን ተስፋ ተናግረዋል።
የነበረው ስብሰባ በጣም ጥሩ ነው። ስፔሻል አቦይም የሰጡት መግለጫ በእውነቱ የሚያስደስት ነው። እኛ ይሄ መጀመሪያችን ነው። ለወደፊት ሁሉንም የያዘ ነገር ሁሉም ሰው በደስታ በሰላም በዲሞክራሲ በአንድነት የሚኖርበት መንገድ ነው የምንፈልገው። አንዱ ተጎድቶ አንዱ ተጠቅሞ የሚባል ነገር አንፈልግም። ይሄንን ደግሞ ከእናንተ መስማታችን ጠቅሞናል፣ ለወደፊቱም እንቀጥላለን ብለው ስለተናገሩ ይሄ እንግዲህ መቼም በሪያሊቲ ውስጥ ከተሰራበት የወደፊቱ ትልቅ ተስፋ አለ ማለት ነው።
የዩናይትድ ስቴትስ ፍላጎት የሁሉም ኢትዮጵያዊ ደህንነት ነው ያሉት አምባሳደር ሀመር በሰላም በትምህርትና በጤና የመኖር እድል ለማግኘት እንደሚፈልጉ የሰው ልጆች ሁሉ የሁሉም ኢትዮጵያውያን ሕዝቦች ሰብአዊ ደህንነት የአሜሪካ ትኩረት መሆኑን አስምረውበታል። በሎስ አንጀለስ ከሚኖሩ የአማራ ማህበረሰብ ተወላጆች በተጨማሪ ከኦሮሞ፣ ከትግራይና ከሶማሌ ማህበረሰብ ጋርም እንደሚገናኙ ያስታወቁት አምባሳደር ሀመር ሁሉም ማህበረሰቦች የየራሳቸው ስጋት እንዳለባቸው ሁሉ የሚጋሯቸው የጋራ ችግሮችን በመኖራቸው አብረው መስራት እንደሚችሉም አስገንዝበዋል።
ከአሜሪካ ድምፅ የረቡዕ ምሽት ዝግጅታችን ይቀጥላል። ቀጣዩ ዝግጅታችን ደግሞ ሴቶችና ቤተሰብ ነው። በዛሬው ሴቶችና ቤተሰብ መሰናዷችን አሳዳጊ አልባ ሆኖ ተጥሎ የተገኙ ጨቅላ ሕፃናትን ሰብስቦ በማሳደግ እንዲሁም የቀን ሥራ እየሰሩ ኑሯቸውን ለሚገፉ እናቶች ጨቅላ ልጆች የሕፃናት ማቆያ አገልግሎት እየሰጠ በመንከባከብ ላይ ስለሚገኝ የበጎ አድራጎት ማዕከል እናስቃኛችኋለን። አስቴር ምስጋናው ስለ ገባሬ የሰናዩ ድርጅት ዘለግ ያለ ዘገባ ታሰማናለች።
ግሬስ ማዕከል የተሰኘው ግብረ ሰናይ ድርጅት በባህር ዳር ከተማ ቀበሌ 13 በተለምዶ ገጠር መንገድ እየተባለ በሚጠራው አካባቢ ይገኛል። በአሜሪካዊቷ ማርሲ ሜሪክሰን እንደ ኢትዮጵያውያን አቆጣጠር በ1999 ዓ.ም እንደተቋቋመ ይነገራል። ይህ ማዕከል አሳዳጊ አልባ ሆነው ተጥለው የሚገኙ ጨቅላ ሕፃናትን ሰብስቦ ማሳደግ፣ ነጻ የሕፃናት ማቆያ አገልግሎት መስጠት፣ ከወላጆቻቸው ጋር የተጠፋፉ ሕፃናትን ማገናኘት፣ የሀገር ውስጥ ጉዲፈቻ ማመቻቸት፣ ለችግረኛ ወላጆች የስራ ማስጀመሪያ ገንዘብ መስጠትንና መሰል ድጋፎችን ያደርጋል። ከዚህ ጎን ለጎን ነጻ የትምህርትና የጤና አገልግሎትም ይሰጣል። ወደ ማዕከሉ ጧት ጧት ጨቅላ ልጆቻቸውን አዝለው ከሚመጡ እናቶች መካከል ማየት የተሳናትና የ11ኛ ክፍል ተማሪ እንደሆነች የነገረችን ገነት በየነ አንዷ ናት። ገነት ለትምህርት ከሰሜን ወሎ መቄት ወረዳ ወደ ባህር ዳር እንደመጣች ነግራናለች። በከተማው ቤት ተከራይታ እየተማረችም ነበር።
10ኛ ክፍል ያለ ተፈጠሩ ዶርም እንሻለን ብሎ ማለት ነው። ከዛ 10ኛ ክፍል ያለው ነፍሰጡር ሲሆን ወደ ግሬስ መጣው። ግሬሶች ተቀበሉኝ።
በዚሁ በግሬስ የህፃናት መኖሪያና ማቆያ ግባሬ ሰናይ ማዕከል ያገኘናት ሌላዋ ወላጅናት መዲና ኢብራሂም ናት። መዲና ተወልዳ ካደገችበት ከቤኒሻንጉል ጉሙዝ ክልል ወደ ባህር ዳር የመጣችው በ12 ዓመቷ ወላጆቿ በመዳራቸው ምክንያት እንደሆነ ታስረዳለች። ከባድ የጤና እክል እንደነበረባት የገለጸችው መዲና ህመሟን ተቋቁማ በቤት ሰራተኝነት ተቀጥራ ስትሰራ እንደነበር ታወሳለች። ኋላም የጀበና ቡና በማፍላትና በመሸጥ ስትተዳደር ቆይታለች። ይህንኑ ስራ በመስራት ላይ ሳለች ከተዋወቀችው ሰው ጋር ትዳር መስርታ ለጥቂት ጊዜያት አብረው ቢቆዩም ወዲያው በፍች እንደተለያዩ ትናገራለች። እንደተለያየች በወቅቱ ለመለየት ባልቻለችው እርግዝና 3 መንታ ልጆችን ተገላግላለች።
እኔ በቃ አንድናን ይህ ስራ አላማ ነበር። ብዙ ፈተና ስላየው ማለት ነው። ከለሰውም ጀበና ቡና እንዲያስጀምሩኝ አረጉ። በቃ ምናምን ገዝተው ከዛ ቡና ሰራሰራ የነዚህን ልጆች አባት ተዋወቁ። ሲቀረኝ ልክ እንደ ቤተሰብ ባለም ይሆነኛል ብዬ የቀረብኩት በጣም ጥሩ ነበር በዛ ሰዓት ማለት ነው። ከዛ በቃ በእጁ ካስገባ በኋላ ጸበል እየተቀየረ መምጣት፣ ልጅ ወጡ ማደር ምናምን ምናምን መጠጣት ምናምን። ከዛ በቃ አጋጣሚ እርግዝ ነው ተከሰተ። ደግሞ ማርገዛችን ተብዬ ነበር አልቆጣጠርም። ከዛ እጀቸክ ሳያርግ 3 መንታ ናቸው አሉ። 3 መንታ ነበሩ። አንዱ በምግብ ጥረት በ9 ወሩ ነው የሞተው። የስምንት ወሮች ታሰኝ ነገሮችን በጣም ይከብዳሉ። እንጃ ምን እንደምላቸው አላውቅም። አሁን ቢሆን እነዚህ ሞቱብኛል ብዬ ነበር። አሁን እነሱ ተቀበሉ። እዚህ እንኳን ቁርስ ምሳ ይበሉልኛል።
ምን ትሰሪያለሽ?
አሁን ያው እነዚህ ጽዳት ምናምን ስትፈልግ ልጅ ያለው አናስገባም። ሰዓት አሁን እኔ 2 ሰዓት እዚህ አድርሼው የምመልስ ወደ ስራ እና እነሱ 2 ሰዓት የሚገባ ሰው አይፈልጉም። 11 ሰዓት 12 ሰዓት ምናምን የሚገባ ሰው የሚፈልጉ እኔ ደግሞ ጠዋት 2 ሰዓት አስገብቼ 10 ሰዓት መውጣት ስራ ነው የምፈልገው። እና አሁን ሳገኝ ከከለቅማለሁ ሳጣ ልብስ እንትን እላለሁኝ። በሌላው ሰዓት የምቀመጥ አሁን ጎዳና ነው ያለሁት።
የግሬስ ማዕከል ምክትል ስራ አስኪያጅ አቶ ወርቁ ሀሳብ ማዕከሉ በ13 ዓመት ቆይታው ተጨባጭ ለውጥ ያመጡ የበጎ አድራጎት ስራዎችን ሰርቷል ይላሉ። በተለይ ላለፉት 5 ዓመታት 93 ህጻናትን የሀገር ውስጥ ጉዲፈቻ እንዲያገኙ አድርጓል። አሳዳጊ ለማግኘት እድሜያቸው ያልፈቀደውን እዚሁ እያሳደጋቸውም ነው። ከዚሁ ጋር በተያያዘ ማዕከሉ መሰረታዊ አገልግሎቶችን በነጻ እንደሚሰጥ አቶ ወርቁ ያብራራሉ።
አሁንም ብዙ ህጻናት አሉ ቤተሰብ የሚፈልጉ። እዚህ አሁን ያያችኋቸው 28 ህጻናት አሉ። ከግቢ ውጭ ደግሞ 32 ህጻናት አሉ። በአጠቃላይ 60 ህጻናት አሁን ወላጆቻቸውን በተለያየ ምክንያት ያጡ ከኛ ጋር በቋሚነት የሚኖሩ ህጻናቶች አሉ። አሁንም ወላጅ ይፈልጋሉ፣ ያሳድጋቸው ይፈልጋሉ። ከዛ ውጪ ሌላ ሁለተኛው አገልግሎታችን ልዩ ፍላጎት ያላቸው ህጻናት አሉ። እነዚህ ህጻናቶች ወደ ክሬስ ከመምጣታቸው በፊት አብዛኞቹ የሚችሉ ልጆቻቸውን ይዘው የሚችሉትን ስራ ለመስራት ይሞክራሉ። ልጆቻቸው እያደጉ በሄደ ቁጥር ግን ልጆቻቸውን ይዘው ስራ መስራት አይችሉም። ማዘልም ከሚችሉት በላይ ስለሚሆን ክብደታቸው ቤት ዘግተውባቸው ወደ ስራ የሚሄዱ ወላጆችን አግኝተናል እና እነሱ አሁን እኛ ጋር ይውላሉ። 27 ህጻናት አሉ። አሁን እነዚህ ስፔሻል ኒዶች እዚህ አገልግሎት ሲያገኙ ይውላሉ። ምሽት ወላጆቻቸው መጥተው ይወስዳሉ። እድሜያቸው ከሶስት ዓመት እና ከዛ በላይ ሲሆኑ ወደ ትምህርት ቤት ሽፍት ያደርጋሉ። ትምህርት ቤት ላይም አሁን 313 ህጻናት አገልግሎት ያገኛሉ ከኛ ግቢ ውስጥ።
በአካውንቲንግ ዲግሪ ብትመረቅም ከአመታት በፊት መተዳደሪያዋ ያደረገችው ሴተኛ አዳሪነትን እንደነበር የነገረችን ሶሎሜ ሙሴም ታሪኳን እንዲህ አውግታናለች።
ባህር ዳር ዩኒቨርሲቲ በ2005 በማኔጅመንት ተመርቄ ያለው ግን ያው የተለያዩ ስራዎችን በማጣት ያገኘሁትን እየሰራሁኝ ከሂሳብ አዋቂ ሴፍቲኔትም ዛመዛም እየሰራሁኝ አንዳንዴም የተለያዩ ስራ አልንቅም። አካል ጉዳተኛም ቢሆን
ምን አካል ጉዳተኛ ነሽ?
አዎ ይኸው አይን በሱ ስራ ይገባል። ስራ አልንቅም። ይህንን እየሰራው ልጆችን አሳድጋለሁ ማለት ነው። አሁን በዚህ አጋጣሚ የሆነ ሂሳብ አዋቂ ጋር ነበር የምሰራ ልይዘሽ ከዚህ በኋላ እንዳትመጭ ሲለኝ ግሬስ መጣውኝና በአካል ጉዳተኞች ኃላፊ አማካኝነት ደብዳቤ ተጽፎልኝ ግሬስ መጣውኝ። ግሬስ እናቴም አባቴም ዘመዴም ወላጅም ነው። ችግሬን ተረድቶ በጨነቀኝ ሰዓት በከፋኝ ሰዓት አይዞሽ አንቺ ለመስራት ያብቃሽ እንጂ አንቺ ልጆችን ለማሳደግ ያብቃሽ እንጂ እኛ እንይዝልሻለን ብሎ ሁለት ልጆችን ተቀብሎ እያያዘልኝ እያኖረልኝ ይገኛል።
አንቺ ምን ትሰሪያለሽ? እኔ
አሁን የምሰራ ሂሳብ አዋቂ ጋር ሰራለሁ። ሴፍቲኔት ደግሞ አስፋልት ጠረጋ እሱ ገብቻለሁ።
በብዙ ችግርና በተስፋ መቁረጥ ውስጥ የነበሩት እነዚህ እናቶች ግባሬ ሰናይ ድርጅቱን የሚገልጹት ህልማቸውን የሚያሳኩበትና ህይወታቸውን የሚቀይሩበት እድል እንደፈጠረላቸው ነው።
እዚህ ባይውል ኑሮ ትምህርት መማር አልችልም ነበር። ትምህርቴን አቋርጥ ነበር ማለት እንደ ማንኛውም ጎዳና ላይ ይዳረግ ነበር። ግን ያው አካል ጉዳተኛ በመሆኔ ምንም ነገር አልተሰማኝም። ትምህርት አስራሊያ ክፍል ደርሻለሁ። እንደ ጓደኞቼ እንደ ባልዮ ኳይት ኬንም ተሰጥ።
ገቢሽ ግን ምንድን ነው አሁን ስትተዳደር? በዚህ
እነሱ ናቸው የቤት ክራይ የሚከፍሉልኝ።
ያው በቃ እነሱ እንደውም ከእናት በላይ ናቸው። በጣም ጥሩ ናቸው። እንክብካቤ ያላቸው በጣም እንደውም ከኛ በላይ ነው የሚያስቡላቸው። ጥራት በዛው ላይ ምግብ ምናምን ምግብ እንኳን ካልበሉ አልበሉም ብሎ ነው የሚናገሩ። በጣም ጥሩ ሰዎች ናቸው።
ወላጆቻቸው ቀን ላይ ወደ ግሬስ አምጥተው እንዲውሉ የሚያደርጓቸው ህጻናትም በማዕከሉ ይገኛሉ።
ስሜ ምንታምር ማሩ እባላለሁ። የምሰራው ግሬስ ሴንተር ነው። ልጆቹን ጠዋት እንገባለን። 12 ተኩል ነው እኛ የምንገባው። ከ12 ሰዓት ተኩል ጀምሮ እስከ 2 ሰዓት ተኩል እስከ 1 ሰዓት ተኩል ድረስ ልጆቹ ይገባሉ። እነሱን ተረቀኑ ሙሉ ልጆቹን የሚጫወቱትን እያጫወትን እንደ በቃ እነሱ ጋር ምን እንደሆኑ ብሎ ህጻናት ጋር የሚዋለውን ቤት ላይ የምናደርገውን እያደረግን ነው። ምን ደስተኛ ሆነን ነው የምንውለው። ደስተኛ ሆኖ ሁሉ የምንሰራውን ስራ ቀኑ ሙሉ እስከ እንግዲህ 12 ተኩል የገባን 10 ተኩል ይወጣለን። 2 ሰዓት ገብተን ደግሞ 12 ሰዓት ነው። እዛ ድረስ ከልጆች ጋር ነው ያለነው።
ነጻ የህፃናት ማቆያ፣ ነጻ ትምህርት፣ ነጻ ምግብ እንዲሁም ነጻ የህክምና አገልግሎት ለህፃናቱ የሚሰጠው የግሬስ ማዕከል ከሶስት ዓመት ተኩል በላይ የሆኑ ህፃናትን ከማዕከሉ ውጭ ሆነው እንዲያድጉ ሞግዚት በመቅጠር ያመቻቻል። ወላጅ ላላቸውና ችግረኛ ለሆኑ ህፃናት ወላጆቹ የስራ ማስጀመሪያ ገንዘብ ሰጥቶ ከልጆቻቸው ጋር እንዳይለያዩ ያደርጋል። ከነዚህ ውስጥ አንዱ አቶ መንግስቱ ማንደፍሮ ነው።
ልጅ ነበረች ካንሰር ታማሚ። እሷ ከሞተች በኋላም መኪና ተኩራቱ ሬሶን ወስዶ ውጭ ነው እዛው አስቀበሩልኝ። ከዛ ስመለስም ወረት ሰጡኝ። እሱ ነው መስሪያ እና 5000 ብር ወረት ጀመርኩ። አሁን እግዚአብሔር ይመስገን ልጅም አሁን እዚህ እየተማረልኝ አንደኛ ክፍል ነው።
የችግረኛ ህፃናትንና የወላጆችን የህይወት መስመር እየቀየረ ያለው ይህ ማዕከል በዋናነት በአሜሪካዊቷ ማርሲ ሜሪክሰን ቢንቀሳቀስም በስሩ ሌሎች በጎ አድራጊ ግለሰቦች እንዳሉ አቶ ወርቁ ይናገራሉ።
አብዛኛው ምንጩ ግለሰቦች በፈቃደኝነት የሚያደርጉት ድጋፍ ነው። በተወሰነ ደረጃ ቸርቾች የሚያግዙን ድጋፍ አለ። ይሄ ህንፃ አሁን እየተሰራ ያለ G+3 ነው። ኦልሞስት አልቋል። 16 መማሪያ ክላሶች አሉት። ይህንን ግንባታ ያገነቡልን 3 ግለሰቦች በግለሰብ ደረጃ ከኪሳቸው አውጥተው ልከው እየተገነባ ያለ ነው። እየተገነባ ያለው ህንፃ እስከ 8ኛ ክፍል ያስተምራል። ከ9ኛ እስከ 12ኛ ክፍል ደግሞ ከዚህ በጀርባ ማስፋፊያዎች ጠይቀናል። ያ እንደጨረስነ ግንባታ እንጀምራለን ብለን እናስባለን።
የአማራ ክልል የሴቶችና ህጻናት ቢሮ የህጻናት መብትና ደህንነት ማስጠበቅ ዳይሬክተር አቶ አሻግሬ ዘውዴ ስለ ማዕከሉ ባላቸው ምዘና ግሬስ ማዕከል ለህጻናትና ለሴቶች የሚያደርገው ድጋፍ ችግር ፈቺ ስለመሆኑ ቢሮው ተምሮበታል። በሌሎች የክልሉ ዋና ዋና ከተሞችም ተመሳሳይ ማዕከሎችን ለመክፈት እቅድ መያዙን ተቆመዋል።
ከዋግምራብ ከሌሎችም እንደዚህ የመጡ ህጻናትን ሳይቀር እኛ የህጻናት ድጋፍና ክብካቤ ማዕከል አለን። እዛ እንዲገቡ ከተደረገ በኋላ ሙሉውን የምግብ ነክ የሆኑ ነገሮች ላይ እና አንዳንድ የምግብ ነክ ያልሆኑትን ድጋፍ በማድረግ ልጆቹ እዛው በማዕከል ላይ የምግብ በማቅረብ ምን በማድረግ በኋላም ሰላም ከሆነ በኋላም ወደ ነበሩበት ቦታ ላይ እንዲቀላቀሉ እንዲዋሃድ የማድረግ ስራም እየሰራበት ሁኔታ ነው ያለ።
አቶ ወርቁ እንደሚሉት ህፃናቱ ለመኖር መሰረታዊ የሆኑ ፍላጎቶችን እንዳስፈላጊነቱ ከሚሰጡ የስነ ልቦና የምክር አገልግሎት ጋራ በዚህ ማዕከል ያገኛሉ።
ህፃናት ቤተሰብ ውስጥ ሲያድጉ ሙሉ ሆነው ማደግ የሚችሉበት እድል ይፈጠራል። በተቋም ደረጃ ሲያድጉ ግን ከባድ ነው። እኔ ማን ነኝ የሚል ጥያቄ አለ። ያን ጥያቄ መመለስ የሚችለው ቤተሰብ ነው። ተቋም ሊመልስ አይችልም። ሁሉም ህፃናት እድሜያቸው ከ3-4 ዓመት ከመድረሱ በፊት ጉዲፈቻ መደረግ አለባቸው። ጉዲፈቻ ተደርገው ቤተሰብ ኑሯቸው እህት፣ ወንድም፣ አክስት፣ አጎት የሚለውን ሁሉ እኛ እኔ አንቺ ያለን ታሪክ እነሱ ኑሯቸው ለነገ ዜጋና አገር ተረካቢ ህጻናት እንዲሆኑ ማስቻል የሚቻለው ብለን እናምናለን።
በአንድ ማዕከል ውስጥ ህጻናትን ሰብስቦ ማሳደግ ጊዜያዊ የችግር መፍቻ መፍትሄ ሊሆን ይችላል። ነገ የሀገር ተረካቢ ትውልድ ለማፍራት ዛሬ በህጻናቱ ላይ መልካም ዘር መዝራት ያስፈልጋል። ዘሩ የሚዘራው ደግሞ አንድም በቤተሰብ ሁለትም በማህበረሰብ ነው። ለዚህ ደግሞ ማህበረሰቡ ህጻናቱን ወስዶ በማሳደግ አለያ ደግሞ በየጊዜው መጥቶ በመጎብኘት ፍቅር እንዲሰጥ የማዕከሉ ምክትል ስራ አስኪያጅ አቶ ወርቁ ሀሳብ መልእክታቸውን አስተላልፈዋል። ለአሜሪካ ድምጽ አስቴር ምስጋናው ባህር ዳር።
አስቴር ምስጋናውን ለቀደመው ዘገባ በእጅጉ እናመሰግናለን። በማዳመጥ ላይ ያላችሁት ከአሜሪካ ድምፅ የሚተላለፍላችሁን የረቡዕ ምሽት ስርጭታችንን ነው። አንድ አጭር መልእክት ሰምተን እንመለስ። የአሜሪካ ድምፅ የአማርኛ አገልግሎት ከሰኞ እስከ እሁድ ትኩስ ዓለም አቀፍ ዘገባዎችን፣ አዳዲስ መረጃዎችን ለአድማጮች ያደርሳል። የየዕለት መሰናዷችንን በ19 በ25 በ31 ሜትር ባንዶች አጭር ሞገድ እንዲሁም በኢትዮ ዛት በቪኦኤ ኢትዮ ቻናል ኤንኤስኤስ 12 ላይ ያዳምጡ። በዌብሳይታችን አምሃሪክ ዳት ቪኦኤ ኒውስ ዳት ካም፣ በፌስቡክ አት ቪኦኤ አምሃሪክ፣ በትዊተር ሃሽታግ ቪኦኤ አምሃሪክ ላይም ዝግጅቶቻችንን እናገራለን። በኢንስታግራምና ዩቲዩብ አውታሮች ላይም እንገኛለን። አስተያየትና ጥቆማ ሲኖራችሁ ተዘዋዋሪውን የስልክ መስመራችን 202-205-9942 የውስጥ መስመር 14ን ተጠቅማችሁ አስተያየታችሁን በድምፅ በተቀረጸው መመሪያ መሰረት አኑሩልን። አሊያም ደግሞ የመደመር ምልክትና አንድ ቁጥርን በማስቀደም በዋትሳፕ ቁጥራችን 202-251-3505 ላይ መልእክታችሁን በድምፅ ቀርጻችሁ አስቀምጡልን። ሆርን አት ቪኦኤ ኒውስ ዳት ካም ላይ ደግሞ የኢሜይል መልእክቶቻችሁን ልታደርሱን ትችላላችሁ። የአሜሪካ ድምፅ ቪኦኤ። አድማጮቻችን፣ ለምሽቱ የያዝነውን መሰናዶ እያጠናቀቅን ነው። ከዚያ በፊት ግን
ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም ያንጸባርቃል።
የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን የዓለም የፕሬስ ነጻነት ይዞታን በሚመለከት ለጋዜጠኞች በሰጡት መግለጫ በዓለም ዙሪያ በጋዜጠኞች ላይ በተለያየ መንገድ የሚፈጸመው አፈና እየተባባሰ መጥቷል ሲሉ የተናገሩትን በመጥቀስ ርዕሰ አንቀጹ ጽሑፉን ጀምሯል። ሩሲያ ውስጥ በእስር ላይ ያለው የዋል ስትሪት ጆርናል ጋዜጠኛ ኢቫን ጌርሽኮቪች ጉዳይ ይህን እውነታ እጅግ ጠንካራ በሆነ መንገድ የሚያመለክት ማስረጃ ነው በማለትም ይቀጥላል።
We have a country in the case of Russia that like a handful of other countries around
ሩሲያን በሚመለከት በዓለም ዙሪያ ሰዎችን ካላግባብ በማሰር ለፖለቲካዊ ዓላማቸው በታጋችነት ከሚይዙ ጥቂት ሀገሮች መካከል አንዷ ነች። ይሄ ፈጽሞ ተቀባይነት የሌለው ተግባር ነው። እኛም ይህን አድራጎት ለማስቆም በስፋት እየሰራንን በዚያም ላይ ካላግባብ የታሰሩ ሰዎችን ለማስለቀቅ ጥረት እናደርጋለን።
የዓለም የፕሬስ ነጻነት ይዞታን በሚመለከት የተካሄደውን ውይይት የመሩት የዋሽንግተን ፖስት ጋዜጣው አምደኛ ዴቪድ ኢግኒሽየስ እንዳሉት እንደ አውሮፓውያን የዘመን አቆጣጠር ባለፈው ዓመት 67 ጋዜጠኞችና የመገናኛ ብዙሃን ሰራተኞች ተገድለዋል። ወደ 570 የሚሆኑ ሌሎች ጋዜጠኞችና የሚዲያ ሰራተኞችም በ30 ሀገሮች በእስር ላይ ይገኛሉ። ዩናይትድ ስቴትስ በጋዜጠኞች ላይ የሚደርሰውን ጥቃት ለማስቆም የተለያዩ መንገዶችን በመጠቀም ጥረት እያደረገች ነው በማለት ርዕሰ አንቀጹ ጽሑፉን ይቀጥላል። አንዱ በውጪ ሀገሮች የዩናይትድ ስቴትስን ዜጎች በሕገ ወጥ መንገድ በሚያስሩ ላይ ማዕቀቦች የሚደነግገው የሮበርት ሌቨንሰን የታጋቾች ማስለቀቂያና የአጋቾች ተጠያቂነት የተባለው ድንጋጌ ነው። የሌቨንሰን ድንጋጌ ትልቅ አቅም የሚሰጥ ሕግ መሆኑን የውጭ ጉዳይ ሚኒስትር ብሊንከን አስረድተዋል።
different and new authorities to try to go at those who
ማሰር አድራጎት በቀጥታ የሚሳተፉትን በተጠያቂነት ለመያዝ የሚረዱን የተለያዩ አዳዲስ ስልጣኖችን ይሰጠናል። የጉዞ ገደብ መጣል፣ ንብረታቸውን እንዳንቀሳቀሱ ማገድ የመሳሰለውን ስልጣን ይሰጠናል። ይህ ድንጋጌ ስራ ላይ ሲውል ወደፊት እንዲህ ያለውን ድርጊት ለመፈጸም የሚቃጡትን እንደሚያስደነግጣቸው ተስፋ እናደርጋለን።
የውጭ ጉዳይ ሚኒስትር ብሊንከን አስከትለውም ዩናይትድ ስቴትስ በአንድ ወይም በሌላ መንገድ የማስፈራራት፣ የማስገደድ፣ የማሳደድ፣ የመከሰስና የመሰለል ጥቃት የሚገጥማቸውን ጋዜጠኞች ለመርዳት ጥረት እያደረገች መሆኑን አስረድተዋል። የሚያስፈልጋቸውን የቴክኖሎጂ መሳሪያዎች እንዲያገኙ፣ በክፉ ተንኮል የተመረዙ አታካች የክስ ሂደቶችን ለመከላከል እንዲችሉ፣ መንግስታት ከሚያደርሱባቸው የማስፈራራትና የማስገደድ አድራጎት ራሳቸውን ለመጠበቅ የሚያስችላቸው የገንዘብ ድጋፍ መስጠት አንዱ መሆኑን አመልክተዋል።
We contribute tens of millions of dollars into a media freedom fund for independent media.
እኛም ለብዙሃን መገናኛ ነጻነት የገንዘብ መዋጮ ለሚያሰባስብ ተቋም በብዙ 10 ሚሊዮኖች የሚቆጠር መዋጮ በመስጠት ላይ ነን። ገንዘቡ ነጻ የብዙሃን መገናኛዎች እጅግ አስቸጋሪ በሆኑ ቦታዎችም ውስጥ ቢሆን ስራቸውን ለመቀጠል አቅማቸውን ለማጎልበት የሚውል ነው።
በዓለም ላይ እጅግ ከፍተኛውን ኃላፊነት ከሚጠይቁ ስራዎች አንዱ በሆነው በዚህ ሙያ ከተሰማሩት ጋር አብረን መስራታችንን ትልቅ ስፍራ የምንሰጠው ጉዳይ ነው ያሉት የውጭ ጉዳይ ሚኒስትር አንቶኒ ብሊንከን መንግስታትንና ተቋማትን በተጠያቂነት የሚይዝ ጨለማ በወረሰው ስፍራ ብርሃን የሚፈነጥቅ ህዝብ በተቋማቱና በተወካዮቹ ላይ አመኔታ እንዲኖረው የሚረዳ ሙያ ነውና በማለት የተናገሩትን ጠቅሶ ርዕሰ አንቀጹ ጽሑፉን ደምድመዋል።
ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም የሚያንጸባርቅ ነበር።
አድማጮቻችን እስካሁን ድረስ አብራችሁን ስለነበራችሁ በእጅጉ እናመሰግናለን። ከመሰነባበታችን በፊት ከራዲዮ በቴሌቪዥን በተጨማሪ በምን ሁኔታ ልታዳምጡ እንደምትችሉ ጠቆም ማድረግ ይልረፍ። amharic@voanews.com በፌስቡክ ደግሞ @voaamharic ላይ በመደመጥ ላይ እንገኛለን። ማናቸውም አስተያየቶች ቢኖራችሁ ደግሞ በ202-205-9942 የዋትስአፕ መስመራችን ላይ ልታደርሱን ትችላላችሁ። ዛሬ ምሽት ሳስተናግዳችሁ ያመሸሁት ሀብታሙ ስዩም ነኝ። በቅንብሩ ደግሞ ብርሃን ኃይሉ አብራናለች። ዋና አዘጋጃችን ጽዮን ግርማ ነበረች። የነገ ሰው ይበለን። መልካም ምሽት ይሁንላችሁ። Thank you.
Thank you.